ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጳጉሜ 2016 ዓ.ም ተምረት ዝግጅታችን ጀመረ።
ለልቤ ቀረበ ነው እንዴ? በጣም ፓሽኔት ነኝ ሰው መርዳት። ከጤና ዘርፍ በላይ ደግሞ ሰው እንድረዳበት መንገድ የለምና ወደ ጤናው ሙያ ገባሁ። ስለዛ ነው ግን የጤናው ሙያ ከገባሁ በኋላ ሞር ከክሊኒካል ስራዎች ይልቅ የህብረተሰብ ጤና የምንለው ወይም ፐብሊክ ሄልዝ የምንለው ላይ ራሴን አገኘሁት፣ ወይም ደግሞ እዛ ላይ ነው መስራት ያለብኝ ብዬ ወሰንኩኝ። ሶ
የሰማችኋት ዶክተር ምስክር ካሳውን ናት። ጊቭ ሶሳይቲ ኢትዮጵያ ጊቭ በሚል መጠሪያ የሚታወቀው ግዙፍ የበጎ ፈቃደኛ ጤና ባለሙያዎች ትስስር አጋር መስራች ናት። እንግዳችን አድርገናታል። ሰላም ጤና ስጠለን አድማጮቻችን፣ እንደምን አምሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው መሰናዶ እየመራው ኤደን ገረመው አብሬያችሁ ዘልቃለሁ። አሉላ ከበደ ዋና አዘጋጁ ነው። እንዲሁም ንጉሱ ታምሬ ስርጭቱን በማቀናበር አብሮን ይቆያል። ወደ በኋላ ላይ የሙዚቃ ቃና ከእንግድ ወልዴ ጋር ይኖረናል። አብራችሁን ታምሹ ዘንድ በድጋሚ በአክብሮት እየጋበዝኩ አሁን ከአለም ዙሪያ የተሰባሰቡ የሰዓቱን ዜናዎች ተሰሙ ዘንድ ወደዛው እናልፋለን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኬንያው የሳት ቃጠሎ ሁኔታቸው ያልታወቁ ተማሪ ልጆቻቸውን ወላጆች በጭንቅ የተጠባበቁ ነው። ኬንያ ውስጥ ከትላንት በስቲያ ሐሙስ በአንድ የመጀመሪያ ደረጃ ትምህርት ቤት 17 አዳጊ ወጣቶች በመሞቱበት የሳት አደጋ እስካሁን አድራሻቸው ያልታወቁ ተማሪ ልጆቻቸውን ወላጆች በጭንቅ የተጠባበቁ ነው። የኬንያ ምክትል ፕሬዝዳንት ሪጋቲ ጋቻጓ አደጋው በተከሰተበት ቦታ ለጋዜጠኞች በሰጡት መግለጫ እስካሁን 70 የሚደርሱ አዳጊ ወጣቶች ሁኔታ አለመታወቁን ተናግረዋል። የተማሪዎቹ ቤተሰቦች እስከዛሬ ቅዳሜ ድረስ የልጆቻቸውን ሁኔታ ለማወቅ በጭንቅ በመጠባበቅ ላይ ይገኛሉ ብለዋል። በቃጠሎው የቆሰሉ 14 ህጻናት በሆስፒታል ሕክምና እየተሰጣቸው መሆኑን ተገልጿል። ፖሊስ ያንዳንዶቹን ተጎጂዎች ማንነት ለመለየት ምርመራ በማድረግ ላይ መሆኑን AFP ዘግቧል። ቃጠሎው በተነሳበት በማዕከላዊ ኬንያ ኒሪ አውራጃ እንዳራሻ አካዳሚ ማደሪያ ክፍል ውስጥ ከ150 በላይ ወንዶች ተኝተው እንደነበር ተነግሯል። የቃጠሎው መንስኤ እስካሁን በውል ባይታወቅም በቅድሚያ የወጡ ዘገባዎች በመኝታ ክፍል ውስጥ መጨናነቅና የደህንነት መርህ ጥሰቶች እንደነበሩ ጠቁመዋል። ፕሬዚደንት ዊሊያም ሩቶ የሶስት ቀናት ብሔራዊ ሐዘን አውጀው ስለ አደጋው ሙሉ ምርመራ እንደሚደረግና ተጠያቂነት እንደሚኖር ቃል ገብተዋል። 800 ህጻናት ተማሪዎችን የሚያስተናግደው ትምህርት ቤት ከናይሮቢ በስተሰሜን 170 ኪሎ ሜትሮች ላይ ይገኛል። አልጄሪያውያን ለ20 ዓመታት የገዙትን የቀድሞ ፕሬዝደንት በአመጽ ከስልጣን እንዲወርዱ ካደረጉ 5 ዓመታት በኋላ አዲስ ፕሬዝደንት ለመምረጥ ዛሬ ቅዳሜ ድምጽ እየሰጡ ነው። በዲሞክራሲ ኃይሎች ላይ የተቀሰቀሰው የሰራዊቱ ክፍል የቀድሞውን ፕሬዝደንት ከስልጣን ካስወገደ በኋላ በሚደረገው ምርጫ 3 ተፎካካሪዎች የቀረቡ ሲሆን ለሰራዊቱ ቅርበት አላቸው የተባሉት የወቅቱ ፕሬዝደንት አብዱል ማጂድ ቲቦይን ያሸንፋሉ ተብሎ ይጠበቃል። ሁለቱ ተፎካካሪዎች ከእስላማዊ ፓርቲ አብዱላሂ ሐሰን ሸሪፍ እና ከሶሻሊስት ኃይሎች የሱፍ አውቺቼ ናቸው። ብዙ ዜጎች በምርጫው ትልቅ ለውጥ ማምጣት እንደማይቻል ሲናገሩ፣ አንዳንዶቹም ምርጫውን በመቃወም ጥርጣሬያቸውን ከወዲሁ እያሰሙ መሆኑን ተነግረዋል። የተሳትፎ መቀዛቀዝ ታይቶበታል በተባለው በዚሁ ምርጫ ትልቁ መነጋገሪያ ማን ያሸንፋል ሳይሆን ምን ያህል ሰው ወደ ምርጫው ጣቢያ ሳይሄድ ቤቱ ተቀምጧል የሚለው ነው ሲል አሶሲየትድ ፕሬስ ዘግቧል። አልጄሪያውያን በከፍተኛ የኑሮ ውድነትና በድርቅ ምክንያት በተፈጠረው የውሃ እጥረት ከፍተኛ ኢኮኖሚ ችግር ውስጥ እንደሚገኙ ዘገባው አመልክቷል። እንደ አውሮፓ አቆጣጠር በ2019 ብዙ የመራጮች ተሳትፎ ሳይታይበት በተካሄደው ምርጫ የተመረጡት ቲቦዩን የስልጣናቸውን ተገቢነት ለማሳየት በዚህኛው ምርጫ የተሳትፈው ቁጥር ከፍ እንዲል የሚፈልጉ መሆናቸውም ተገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኒውዮርክ ከተማ እስላማዊ መንግስትን በመደገፍ የጅምላ ጥቃት ለማካሄድ አቅዷል በሚል የ20 ዓመቱ ፓኪስታናዊ መሐመድ ሻህዜብ ካን ተከሰሰ። ጥፋተኝነቱ ከተረጋገጠ እስከ 20 ዓመት የሚደርስ እስራት ይጠብቀዋል ሲል ዩናይትድ ስቴትስ ፍትህ ሚኒስቴር ትላንት አርብ ባወጣው መግለጫ አመልክቷል። ካን የተከሰሰው በእስራኤል ሐማስ ጥቃት የተካሄደበት አንደኛ አመት በሚታሰብበት እንዲሮፓ አቆጣጣር ጥቅምት 7 ቀን በኒውዮርክ ብሩክሊን በሚገኘው የአይሁድ ማዕከል ላይ ጥቃት ለመሰንዘር አሲሯል በሚል ነው። የካናዳ ፖሊስ ተከሳሹን በቁጥጥር ስር ያዋለው ባለፈው ረቡዕ እንዲሮፓ አቆጣጣር መስከረም 4 በአሜሪካና ካናዳ ድንበር አቅራቢያ በኦርምስታውን ኩቤክ ሞንትሪያል ከተማ ውስጥ ነው። የዩናይትድ ስቴትስ ባለስልጣናት ካን እንዲሮፓ አቆጣጣር ህዳር 2022 ጀምሮ እስላማዊ መንግስትን ፕሮፖጋንዳ ዳን በማሰራጨትና በማህበራዊ ሚዲያ ለቡድኑ ድጋፉን ሲገልጽ መወየቱን ተናግረዋል። ካን ዩናይትድ ስቴትስ ውስጥ የሚገኙ የአይሁድ ማህበረሰብ ማዕከላትን ኢላማ ያደረገ ከእይታ ውጪ የሆነ ድብቅ የእስላማዊ መንግስት የጥቃት ሰንዛሪ ቡድን ለማቋቋም በሚስጥር ይወያይ እንደነበረ ተገልጿል። ለዚህም ተግባር የሚውሉ ልዩ ልዩ የሰለት ተተኳሽና ፈንጂዎችን የመሳሰሉ የጥቃት መሳሪያዎችን እንደሚያስፈልጉ በውይይቶቹ ማመልከቱም ተጠቅሷል። በመጨረሻም ፈረንሳይ በሺዎች የሚቆጠሩ ተቃዋሚዎች ፕሬዝዳንት ኢማኑኤል ማክሮን ወጋጥባቂ ሚሼል ባርኒየንን አዲሱ ጠቅላይ ሚኒስትር አድርገው መሾማቸውን በመቃወም ሰልፍ ወጡ። ተቃውሞ የተከሰቀሰው ማክሮን በሐምሌ ወር የተካሄደውን የህግ አውጪዎች ምርጫ ውጤት ተከትሎ የግራ ዘመም መሪውን ዣን ሉክ ሜሎንችን በመተው የቀኝ አክራሪ መሪ በመምረጣቸው ነው። ተቃዋሚዎቹ የምርጫው ውጤት እጅግ በከፋፈለው የፈረንሳይ ምክር ቤት የቀኝ አክራሪዎቹ የስልጣን ሽሚያ ላይ ናቸው ሲሉ ይከሳሉ። ዲሞክራሲ ስጋ ላይ ነው ያሉ ተቃዋሞች በአገር አቀፍ ደረጃ የተካሄዱ ሲሆን በፓሪስ በፕላስ ዴላ ባስቴል እና ሌሎችም እንደ ሞንታባን ባሉ ከተሞች ተካሂደዋል። ተቾች ማክሮን ባርኒየርን በመሾም የወሰዱት ውሳኔ ከቀድሞ የፖለቲካ ስርዓት ለመላቀቅ የገቡትን ቃል የሚቃረንና በፖለቲካ ምህዳሩ ላይ የበለጠ አለመረጋጋት ፈጥሯል ብለው ይከራከራሉ። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አድማጮቻችን የቅዳሜ ምሽት ጳጉሜ 2016 ዓ.ም መሰናዷችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ ድረገጽ ላይ ታገኛችኋላችሁ። ዛሬ እንድትከታተሉን እየጋበዝን አሁን ወደ ምሽቱ እንግዳ ነው የምናልፈው። ዶክተር ምስክር ካሳሁን ጊቭ ሶሳይቲ ኢትዮጵያ ጊቭ በሚል መጠሪያ የሚታወቀው ግዙፍ የበጎ ፈቃደኛ ጤና ባለሙያዎች ተስስር አጋር መስራች ናት። ይህ ተቋም በሺዎች የሚቆጠሩ ኢትዮጵያውያን መሰረታዊ የጤና አገልግሎት ያገኙ ዘንድ የሚሰራ ሲሆን ለህይወት አዳኝ ስራዎችም ክፍያ ይጠይቃል። ዶክተር ምስክር ከሰሞኑ ዋሽንግተን ዲሲ በሚገኘው ስቱዲዮአችን ጋብዘናት ተያያዥ ሐሳቦችን አጋርተናለች። ያነጋገራት ሀብታሙ ስዩም ሲሆን አስቀድሞ ወደ ህክምና ሙያ የገባችበትን አጋጣሚ ጠይቋታል።
በሙያዬ ጠቅላላ ሐኪም ነኝ። 2020 ላይ ከቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ እንደ ጠቅላላ ሐኪም ወይም ጀነራል ፕራክቲሽነር ነው ግራጁዌት ያደረኩት። ከዛ በኋላ ደግሞ ለ3 ዓመት ያህል በተለያዩ ዘርፎች ሰራሁኝና ሞር ፐብሊክ ሄልዝ ጋር ሪሌትድ ከሆኑ ነገሮች ጋር ወደ ዩኤስ በመምጣት በማስተርስ ኢን ፐብሊክ ሄልዝ ነው የተማርኩት። ጆንስ ሆፕኪንስ ብሉምበርግ ስኩል ኦፍ ፐብሊክ ሄልዝ። ሶ ሄልዝ ኬር ኤክስፐርት እና ወይም ፐብሊክ ሄልዝ ኤክስፐርት እና የጤና ባለሙያ ነኝ ማለት ነው። ምንድን ያነሳሳኝ የጤና ባለሙያ ለመሆን? እውነት ለመናገር ወደ ሜዲካል ስኩል ስገባ ዶክተር የመሆን ምኞት አልነበረኝም። ሌሎች ኢንትረስቶች ነበሩኝ። ነገር ግን ማንኛውም ሰዎችን የሚረዳ ዘርፍ በጣም ለእኔ እንዴት ነው ለልቤ የቀረበ ነው። በጣም ፓሽኔት ነኝ ሰውን መርዳት። ከጤና ዘርፍ በላይ ደግሞ ሰውን የምትረዳበት መንገድ የለም እና ወደ ጤና ሙያ የገባሁት ስለዛ ነው። ግን የጤና ሙያ ውስጥ ከገባሁ በኋላ ሞር ከክሊኒካል ስራዎች ይልቅ የህብረተሰብ ጤና የምንለው ወይም ፐብሊክ ሄልዝ የምንለው ላይ ራሴን አገኘሁት። ወይም ደግሞ እዛ ላይ ነው መስራት ያለብኝ ብዬ ወሰንኩኝ። ሶ ከዛ ከግራጁዌት ካረኩ በኋላ ከቅዱስ ጳውሎስ የተሰማራሁባቸው ዘርፎች ሞስሊ ሚኒስትሪ ኦፍ ሄልዝ ውስጥ ሄልዝ ኬር ሊደርሺፕ የሚባል ፕሮግራም ላይ መስራት፣ ኢትዮጵያን ሜዲካል አሶሲዬሽን ጋር የተለያዩ ስራዎች ላይ መስራት፣ ሞር ሄልዝ ሲስተም ስትሬንግዝን ማድረግ፣ የጤና አገልግሎት መስጠት ከጊቭ ሶሳይቲ፣ እንደዚህ አይነት ስራዎች ላይ ነው የተሰማራሁት ማለት ነው።
እንግዲህ በቅርብ ጊዜያት ውስጥ ከፍተኛ የሆነውን ጊዜሽን የምታሳልፊው ጂአይቪ በተሰኘው የአዲስ መርሃ ግብር ላይ ነው። መርሃ ግብሩ እንግዲህ በጎ ፈቃደኞችን በማስተባበር ለበርካቶች የጤና አማራጮችንና የጤና መፍትሄዎችን እየሰጠ እንደሆነ እንሰማለን። አጋር መስራች ነው ስለመሰረታለ ውስጥ በጥቂቱ ነገር
እሺ so give society ethiopia give me local global inspired volunteers ማለት ነው የተመሰረተው በጃንዋሪ 2021 ነው ኢትዮጵያ ውስጥ እንደ ሎካል ኤንጂኦ የተመሰረተው እኔና ዶክተር ዮናታን ገቡ የሚባል አጋሪ ኮፋውንደሮች ወይም ደግሞ አብሮ ከፋሾች የሚባል
አጋር መስራቾች
ነን so አላማችን አንድ ነው ቮለንተሪዝምን በመጠቀም ሶሻል ኢምፓክት ማምጣት ወይም ደግሞ አምናያቸውን አካባቢያችን ያሉን ችግሮች መቅረፍ ነው ሁለታችንም የጤና ባለሙያ ስለሆነን ደግሞ ከምንን ጀምር ብለን ስናስብ ከነጻ ህክምና በመስጠት ብለን አሰብን ሁለታችንም ሜዲካል ስኩል ያለን እሱም ቅዱስ ጳውሎስ ነው የተማረው ነጻ ህክምናዎችን እናመቻች ነበር በባቻችን እንደዚህ አይነት ነገሮች ላይ ማለት ነው እኔም ከልጅነቴ ጀምሮ ፈንድሬዚንግ የተለያዩ ልብስ ምግብ አሰባስቦ መስጠት እንደዚህ አይነት ነገሮች ላይ አክቲቭ ነበርኩኝና ለቮለንተሪዝም ትልቅ ፍቅር ያለኝ because I understand ህብረተሰባችን ውስጥ በጣም ብዙ ችግሮች አሉ መንግስት ብቻ ነው መንግስታዊ ያልሆነ ተቋም ብቻ ነው ያቀርፈው ሁላችንም አብረን መስራት አለብን ብዬ ስለማስብ በዛ ምክንያት ነው ሁለታችንም ለቮለንተሪዝምም ለሜዲካል ሰርቪስም ትልቅ ፓሽን ስላለን በዛ ምክንያት የተመሰረተው ላለፉት 3 አመታት ተኩል ከ2021 ጀምሮ ነጻ ህክምና ነው በማንኛውም ስንሰጥ የነበረው በየወሩ ያሉ መርሃ ግብሮችም ካምፔኖች አሉ እነዚህ ካምፔኖች ላይ አቅም የሌላቸውን በዲሴቢሊቲ ምክንያት ሊሆን ይችላል በገንዘብ ምክንያት ሊሆን ይችላል በጦርነት ምክንያት ሊሆን በማንኛውም ምክንያት መታከም የማይችሉ ሰዎችን የሄደን እናከማለን ማለት ነው ይሄን እናደርገው ደግሞ ቮለንቲር ሐኪሞችን ወይም በጎ ፈቃደኛ ሐኪሞችን በመውሰድ ነው ሶ እስካሁን ወደ 40 ሺህ የሚሆኑ ሰዎችን ትሪት አድርገናል የኛ ትንሽ ለየት የሚያደርገው ከሌላው ብዬ ማስበው እነዚህ ካምፔኖቻችን ላይ ኮምፕሬንሲቭ የሆነ ወይም ደግሞ ዘርፈ ብዙ የሚባል አይነት ስራ ነው የምንሰራው ሶ መተው ስክሪን ተደርገው ወይም ደግሞ ቼክ ተደርገው በቃ ይሄ በሽታ አለባችሁ ብለን አይደለም እንልካቸው because ብዙዎቹ ሰዎች እነዚህ አፍተር ኦል አቅም የላቸውም ሶ በሽታቸውን ብትነግራቸው የትም ቦታ ሄደው መታከም አይችሉም ሶ በምንሄድበት ጊዜ ብዙ ጊዜ ወጣቶች ማዕከል ትምህርት ቤቶች ውስጥ ነው ይሄንን ስራ የምንሰራው በቀን እስከ 100 እስከ 300 አንዳንዴም እስከ 500 ሰዎችን ጋዘር እናረጋለን ከወረዳ ወጣቶች ማዕከል ጋር ምናምን በመሆን እንዲመረጡ እናረጋለን መጀመሪያ የእውነት አቅም የሌላቸው የእውነት ቢጠቀሙ ይሄ አጋጣሚ የሚረዳቸውን ሰዎችን እንመርጣለን ማለት ነው ሶ እነዛን ሰዎችን ሰበስባለን ዌይቲንግ ኤሪያ አለን ዌይቲንግ ኤሪያ ላይ ሄልዝ ኤዱኬሽን እንሰጣለን ሶ ከመመርመርና ህክምና ከመስጠት ውጪ ደግሞ ሄልዝ ኤዱኬሽን ላይ ወይም ትምህርቱ ላይም ደግሞ ፎከስ እናረጋለን ማለት ነው ሶ እየጠበቁ የተለያዩ ነገሮችን ይማራሉ ለምሳሌ ኮቪድ የነበረበት ጊዜ ላይ ስለ ኮቪድ እናስተምራቸዋለን ህጻናት ከሆኑ ስለ ተላላፊ በሽታዎች እናስተምራለን አረጋውያን ከሆኑ ስለ ተላላፊ ያልሆኑ በሽታዎች እንደ ሃይፐርቴንሽን ዲያቤቲስ እንደዚህ አይነት ነገሮችን እናስተምራቸዋለን ከዛም ያስፈልጋቸውን ቫይታል ሳይን ይላካሉ ከዛ እንደ የቦታቸው ወንድ ከሆነ የወንድ ስቴሽን ጋር ሴት ከሆነች ህጻን አረጋውያን ተብለው ይላካሉ ማለት ነው ከዛ የአይን ሰርቪስ እንሰጣለን የጥርስ ሳይኮሎጂካል ሰርቪሶች እንሰጣለን እንደስፓት ላብራቶሪ ሰርቪስ ዞን እንሰጣቸዋለን መድኃኒት እንሰጣቸዋለን በተለይ ደግሞ ብዙዎቹ ተላላፊ በሽታዎች ስላለባቸው ሩቲን የሚባሉ መድኃኒቶች አሉ ተላላፊ በሽታዎችን ለመከላከል ዲዋርሚንግ እንደዚህ አይነት ነገሮችን እንሰጣለን ሶ በጣም ጠቅላላ ያለው ሄደ ልታከም ብትል ብዙ ቀን የሚወስድብህን እንዲሁም ደግሞ ብዙ ገንዘብ የሚያስወጣህን ሰርቪስ በነጻ እንሰጣቸዋለን ማለት ነው አብዛኛውን ጊዜ መብልም እንሰጣቸዋለን ብዙዎቹ ምግብ እጥረት አለባቸው እንዲሁም ደግሞ ሙሉ ቀን የሚጠብቁት ለዚህ ሰርቪስ ሶ አንዳንዴ ስንችል ደግሞ የአልባሳት ማሰባሰብን እንሰጣለን እዛው ፕሮግራሙ ላይ ተማሪዎች ከሆኑ የትምህርት መጽሐፎች ደብተሮች እንሰጣለን ሶ ጠቅለል ያለ ነገር በደንብ ሰርቪስ ለመስጠት
የጤናና የሰብአዊ ድጋፍን ነው አብራቸውን ቆረንታችን እየተንቀሳቀሳቸው እንደዚህ ያለ አገልግሎት መስጠት ግን የራሱ ውጣ ውረድና ፈተና ይኖረዋል ብዬ አስባለሁ በርካታ ኢትዮጵያውያን መሰረታዊ የሚባል የጤና አገልግሎትን ለማግኘት እድሉን አያገኙም ኢትዮጵያ ውስጥ ያሉት ደግሞ የህክምና ባለሙያዎች የራሳቸው ስራ ጫናዎች አሏቸው በጎ ፈቃደኞችን በማስተባበር ሂደት እንዲሁም ደግሞ እነዚህን አገልግሎት በመስጠት ሂደት ውስጥ የሚገጥሟችሁ ዋነኛ ተግዳሮቶች ፈተናዎች ምንድን ናቸው
ከመጀመሪያ ከጥሩ ነገር ልነሳ በጎ ፈቃደኞቻችን በጣም የሚያስደስቱ ናቸው ዩጂሊ ውድ ቀን ነው የምንሰራው ውድ ቀን ስለሆነ ፍሪ የሚሆኑት ሶ ሙሉ ቀን ከሰኞ እስከ ቅዳሜ ሰርተው መጥተው ስቲል ውድ ቮለንቲር ለማድረግ በጣም ፈቃደኛ ናቸው እስካሁን ከኛ ጋር ወደ 1800 የሚሆኑ ቮለንቲሮች ሰርተዋል ከዛ 90% የሚሆነው የህክምና ባለሙያ ነው ከተማሪ ጀምሮ እስከ ስፔሻሊስት ስትረስ እና ደከመኝ ወይ ፔሸንት በዛብኝ አይሉም ደስ ብሏቸው ነው ሳይ በሚያረጉት ስፔሻሊ ደግሞ እነዚህ ሰዎች አቅም ስለሌላቸውና ተቸግረው ስለሚመጡ በጣም ደስተኛ ሆኖ ነው ሳይ በሚያደርጓቸው ሰው ትልቁ ብለሲንጋችን ወይ ደግሞ ትልቁ አስተያየታችን የሚኛ አለን የምንለው ነገር ቮለንቲሮቻችን ናቸው ሶ እዛ ላይ አልተቸገርንም ብዙ ጊዜ እንደው ኮላውን ስናወጣ ለምን አልተቀበላችሁንም ነው የምንባለውና አላማችንም ቮለንቲሪዝም ካልቸር ማድረግ ነው ሶ እሱን ነገር ጥሩ አድርገን እየሰራንበት ነው ብዬ አስባለሁ ወደ ቻሌንጁ ስንመጣ ብዙ ቻሌንጃችን የሪሶርስ ችግር ነው እንደማንኛውም ኖን ፕሮፊት ኦርጋናይዜሽን ወይም እንደማንኛውም ሎ ኢንካም ካንትሪ ውስጥ እንደሚሰራ ኦርጋናይዜሽን የሪሶርስ ችግር አለ ሶ ብዙ ኦርጋናይዜሽኖች በተለይ ከበደም ስራችንን ካሳየን በኋላ ኮንታክት ያደርጉናል እዚህ ቦታ መጣችሁ ብትሰሩ ብዙ የተቸገሩ ሰዎች አሉ ግን በቂ መድኃኒት የለንም በቂ ሞባይል ክሊኒክ የለንም በቂ ላብራቶሪ ሰርቪስ የሚሰጥ የለንም ሁልጊዜ ስንሰራ ፓርትነሮችን ፈልገን ነውና ሁሌ ደግሞ ሪሶርስ አታገኝም ሁሌ መድኃኒት የሚሰጥ ኦርጋናይዜሽን አታገኝምና በምንፈልገው ያህል ሪሶርስ ስለሌለን ምንፈልገው ቦታ አልደረስንም በተለይ ደግሞ የኛ ፍላጎት ከአዲስ አበባ ውጪ መስራት ነው አዲስ አበባ ውስጥ ሪሌቲቭሊ ብዙ ኦርጋናይዜሽኖች ስለሚሰሩ ግን ሪሞት የሆኑ ኤሪያዎች ላይ መስራት እንፈልጋለን ሶ የሪሶርስ ችግር ስላለ እሱ ትንሽ ያስቸግራል ሌላ ሙሉ ለሙሉ ቮለንቲር ቤዝድ ነው ኦርጋናይዜሽናችን ምንም ስታፍም የለንም ሶ በቮለንቲር ይሄንን ስትሰራ አንዳንዴ እንዴት ነው ኢንስፓየር ማድረግ ኢንሴንቲቫይዝ ማድረግ ይከብዳል ቢኮዝ አዝ አን ኦርጋናይዜሽን ብዙ ፋይናንሻሊ ትልቅ ስላልሆንን ማለት ነው ሶ እንደምናስበው ያህል ብናቅድም የምናስብበት ላይ ላንደርስ እንችላለን ቢኮዝ እንዳልኩ ፉል ታይም ሆኖ የሚሰራው ሁላችንም የራሳችን ስራ አለን ኢንክሉዲንግ ማይሰልፍ ሁላችንም ሶ በዛ ምክንያት ያሰብነውን ያህል አንደርስም ሶ አይ ውድ ሴይ የሪሶርስ ቻሌንጅ አለ ብዬ አስባለሁ
የበጎ ፈቃደኝነት ነገር ሲነሳ እዚህ የበጎ ፈቃደኝነት ስራ ትልቅ ስፍራ አለው ለተማሪዎችም ለወጣቶችም የመጪ ዘመን የጉዞም ስንቅ ተደርጎ ይቀመጣል ይመዘገብላቸዋል በአንዳንድ ሁኔታዎችም መልሶም ይጠቅማቸው የሚደረግበት አሰራርም አለ ኢትዮጵያ ውስጥ ያ ነገር ስለመኖሩ እርግጠኛ አይደለሁም ይህም ባይኖር ግን ወጣቶች በበጎ ፈቃድ ስራዎች ውስጥ መሳተፍ ያለባቸው በተለያየ ሙያ ውስጥ ብቁ የሆኑና የቅጥር ጊዜያቸውን የሚጠብቁም በቅጥር ውስጥ ያሉትም ሰዎች በጎ ፈቃደኝነት እንቅስቃሴዎችን ለምንድን ነው መጀመር ያለብን ለምንድን ነው መቀላቀል ያለብን ብለው ቢጠይቁ መልሱ ምንድን ነው ሊሆን ይችላል
ለዚህ ሁለት ኤግዛምፕል ሰጣለሁ አንደኛ ለምሳሌ በእኛ ኦርጋናይዜሽን አንድ ኢንሴንቲቫይዝ ማድረግ እናደርገው ቮለንቲሮቻችንን ሰርቲፊኬት እንሰጣቸዋለን ለማንኛውም ስራ ከሰሩ በኋላ ስፔሲፊክ አድርገን ሰርቲፊኬት እንሰጣቸዋለን ሶ እነዚህ ሰርቲፊኬቶች ለውጭ ለስራ አፕላይ ቢያደርጉ ለትምህርት አፕላይ ቢያደርጉ ሊጠቀሙበት ይችላሉ እንደምናውቀው ደግሞ ብዙ ዩኒቨርሲቲዎች ስፔሻሊ ዩኤስ ዩሮፕ ውስጥ ያሉ በጣም ቫልዩ ያደርጋሉ ቮለንቲሪዝም ሊደርሺፕ ኳሊቲን እንደዚህ ስለዚህ ብዙ ቤኔፊት አለው ኤግዛምፕል ለመስጠት ያህል ለምሳሌ ከቲማችን ውስጥ በተለይ ሲመሰረት አብሮን ከነበሩት ውስጥ ወደ 7 የሚሆኑት ሃይር ኤዱኬሽን ላይ ነው ያሉት ሁሉ ሶ አይ ቲንክ የጊቭ ሰፖርት አለው ብለን እናስባለን አንደኛ የተለያዩ ስኪሎችን አግኝተዋል ሊደርሺፕ ፕሮጀክት ማኔጅመንት ከኮሚኒቲ ጋር መስራት ኮሚኒኬሽን ላይ ሶስቱ ለምሳሌ ካንቲ ጆንስ ሆፕኪንስ ማስተርስ ኢን ፐብሊክ ሄልዝ አቸው የተማሩ ነው ሶ አንድ ጥሩ ኤግዛምፕል ለፕሮፌሽናል ካሪየራቸው ጠቅሟቸዋል ማለት ነው ሶ ለወጣቶች የምለው አንደኛ ፐርሰናሊ ለሌሎችን ከመጥቀም ውጪ ራሳቸውን እየጠቀሙ ነው ቮለንቲር ሲያደርጉ ሌላ ቦታ ማያገኙትን እስኪ እዛ ቦታ ያገኙታል ማለት ነው ከነሱ ከተሻሉ ሰዎች ጋር ይሰራሉ ይማማራሉ ሜንቶር ይደራረጋሉ ሶ ለፕሮፌሽናል ዴቨሎፕመንት በጣም ትልቅ እንትናለው ሌላ ወጣቶች ደግሞ ቮለንቲር ያርጉ ኮሚኒኬሽን ስኪል ሊደርሺፕ ሶፍት ስኪል ምንላቸው እነሱን ስኪሎችን ያገኙት አይ ቲንክ ቮለንቲር የሚደረጉባቸው ቦታዎች ነው ብዬ አስባለሁ እኔ ፐርሰናሊ ለምሳሌ እነዚህን ስኪሎች ያዳበርኩት ብዙ ቦታ ቮለንቲር ስለማደርግ ነው ከልጅነቴ ጀምሮ እስካሁን ድረስ አም ቮለንቲር ሶ ብዙ ያገኘኋቸው ኦፖርቹኒቲዎች ለምሳሌ ጆንስ ሆፕኪንስ ስገባ ማስተርሴን ስማር ኦልሞስት 100% በስኮላርሺፕ ነው ይህን ያገኘሁበት ምክንያት ከጊቭ ጋር በምሰራው ስራ ቮለንቲር ማድረጋቸው ስራዎች ከሌሎች ሰዎች ስታንዳውት እንዳደረግ ያደርገኛል ኮሚኒኬሽን እንዳዳብር አድርጎኛል ሶ ፕሮፌሽናል ዴቨሎፕመንት ኢትስ ኢምፖርታንት ሁለተኛ ደግሞ ኮሚኒቲ መጥቀም ትልቅ ነገር ነው ዞሮ ለእኛው ነው አይደለ ወደፊት ልጆቻችን የልጅ ልጆቻችን እኛ ዛሬ የሰራነው ስራ ነው ፋውንዴሽን የሚሆናቸው ሶ በዛም መልኩ ማሰብ አለባቸው ለእኔ ብቻ ላለ ማለት
የመንፈስ እርካታው ሳይረሳ ማለት ነው
ያ
እንደዚህ ያሉ ስራዎች ብቃታቸው ውጤታቸው የሚመዘነው ከተጠቃሚዎች በሚገኙ ምላሾችና አስተያየቶች ነው እናንተም ደግሞ አገልግሎቱን በሚሰጡበት ጊዜ የምትመለከቷቸው ሰዎች የምትሰማቸው ታሪኮች ናቸው ለእናንተ ስንቅ ሆናችኋል ብዬ የምጠብቀው ወይም የማስበው ከዚህ ጋር በተያያዘ የማትረሻቸው በእናንተ አገልግሎት ተጠቃሚ በመሆናቸው ህይወታቸው የቀየሩ ሰዎችን ታሪክ ወይንም ብላሽ ለማግኘት ለመስማት እድል ካገኘሽ አንድ ሁለቱን ብታጫውችን።
አንድ ማረሳው እነሆ ፍቅር ከሚባል ሌላ ሎካል ኤንጂኦ ጋር በእንሰራለን እና ሰምሴቶች ላይ ነው የምንሰራው። በየሶስት ወሩ ስድስት ወሩ ይሄድን ትሪትመንት እንሰጣለን። እነሱ ስኩል ፊዲንግን ይሰራሉ። ሶ አንድ ተማሪ ስክሪን ያደርግ ነበር። ሶ ከነሱ ጋር ስንሰራ ፔዲያትሪክ ካርዲዮሎጂስት አለ። ስለዚህ በሁሉንም ተማሪዎች በኢኮ ስክሪን ያደርጋል ማለት ነው። የልብ ህመም ካለ በተዚህ የልብ ህመም በተለይ ህጻናት ላይ ተደበቀ ሊሆን ይችላል ሲምፕተም ላይ ኖሮ ይችላል። ሶ አንዷ ልጅ እንደዚህ ስክሪን ስትደረግ በጣም ኤክስትሪም የሆነ ወደፊት ካልታከመ በትንሽ አመታት ውስጥ ለሞት የሚዳርጋት በሽታ እንዳለባት ታወቀ። ልጅቷ ሁልጊዜ እንደሚደክማት ትምህርት ቤት ውስጥ ይታወቃል እና ሰነፍ ነች ወይ መማር አትፈልግም ነበር የሚባለው። ለካ ድካሙ የመጣው ካለባት በሽታ ምክንያት ነው። ሶ ከኦርጋናይዜሽኑ ጋር ከጥቁር አንበሳ ሆስፒታል ጋር ተነጋግረን ኦፕን ሃርት ሰርጀሪ እንዲደረግላት አደረግን። ሶ እቺ ልጅ በዚህ ምክንያት ህይወቷ ዳነ ማለት ነው። ላይታወቅ ይችል ነበረ። ሶ አሁን ወደ ትምህርቷ ተመልሳ በደንብ ጎብዛ እየተማረች ነው እና ይሄን እንደ አይነት ስቶሪዎች ስሰማ ኢንስፓየር ያደረገናል። ምክንያቱም አንዳንዴ አታውቀውም የሰራው ስራ እውነት ቫሉ ያለው የለውም። አንዳንዴ ደግሞ ኢመርጀንሲ ኬዞች እናገኛለን። እንዴት ነው ብለድ ፕሬሸራቸው በጣም ኤክስትሪም ሆኖ የስኳር በሽተኞች የስኳራቸው በጣም መጠን አልፎ እንደዚህ እናገኛለን። ሶ በፍጥነት ወደ ኢመርጀንሲ ወስደን ትሪትመንት የሰጠናቸው ፔሸንቶች ብዙ ናቸው በየካምፔኖቻችን። ሶ እነዚህ ስቶሪዎች የምንሰራው ስራ ኢምፓክት እንዳለ ያሳዩኛል።
ማጠቃለላችን በፊት በምሰሪያቸው ስራዎች የእናንተን ስራ ለመደገፍ ለሚሹ ሰዎች ምክንያቱም እዚህ በርካታ ትውልድ ኢትዮጵያውያን መሰል እንቅስቃሴዎችን ለመደገፍ ሊፈልጉ ይችላሉ። ኢትዮጵያ ውስጥም በርካታ በጎ ፈቃደኞችን ሊመጡ ስለሚችሉ እነሱ የምታስተላለፊው መልእክት ካለ ከእሱ ጋር ጠቅለል አድርገሽ አጋሪ።
እሺ፣ መጀመሪያ ቴንኪዩ እናንተ በጣም አመሰግናለሁ ይህን ፕላትፎርም ስለሰጣችሁን። ብዙ ሰው ጋር እንደሚደርስ አውቃለሁ እና በጣም አመሰግናለሁ። ሌላ አብሮ መስራት ለሚፈልጉ እዚህ ዩኤስ ለምንጀምረው ብራንችም ኢትዮጵያ ውስጥም ላለው ኮንታክት ቢያደርጉ በጣም ደስ ይለናል። በኢንካይን ዶኔሽን፣ በፋይናንሻል ዶኔሽን፣ ኢቭን በሜንተርሺፕ ሰፖርት ማድረግ የሚችሉ ከሆነ ሶሻል ሚዲያዎቻችን ሁሉም አክቲቭ ናቸው። ኢቭን የምንሰራውን ስራ በደንብ ማየት የሚፈልጉ ከሆነ ዌል አፕዴትድ ነው። ሶ ጂአይቪ ሶሳይቲ ኢትዮጵያ ብለው ሊንክድን፣ ፌስቡክ፣ ኢንስታግራም፣ ዩቲዩብ ሁሉም ላይ ቢፈልጉን ያገኙናል። ሞር ደግሞ ሰፖርት ለማድረግ ማውራት የሚፈልጉ ሰዎች ካሉ እኔም ፐርሰናሊ ሊንክድን ላይ ሊያወሩኝ ይችላሉ። ምስክር ካሳሁን MISKER ካሳሁን የሚለውን KASSHUN እዛ ላይ ቢያወሩኝ በደንብ ዳይሬክት አደርጋቸዋለሁ። ኤንድ እስካሁን ለረዱን ኦርጋናይዜሽኖች፣ ፓርትነሮቻችን በጣም ማመስገን እፈልጋለሁ። ኤቭሪቲንግ ዳት ዊቭ ደን በፓርትነርሺፕ እና በኮላቦሬሽን ነው እና አምነውብን ምንም እንኳን ያንግ ኦርጋናይዜሽን ብንሆን አብረው ለሰሩ ሰዎች አመሰግናለሁ። ኤንድ ያ አብረን እንስራ። ኢፍ ዩ ሃቭ ኤኒ አይዲያዝ ኦር ሪሶርሰስ ሪች አውት ቱ አስ ነው የምለው። ቴንኪዩ አንተንም በድጋሚ
በጣም አመሰግናለሁ። ዶክተር ምስክር ካሳሁን ጂአይቪ ሶሳይቲ የተሰኘ ተቋም አጋር መስራች ነሽ። በጤና ጋር በተገናኘ ለበርካታ ኢትዮጵያውያን አገልግሎት እየሰጠ ያለ ተቋም ነው። ዛሬ መጀመራችን ሊሆን ይችላል። ተያያዥ ሀሳቦችና ውይይቶች በቀጣይ ጊዜያት ይቀጥላሉ። ለአሁኑ በጣም አመሰግናለሁ በአድማጮችና በተመልካቾች ስም።
እኔም በጣም አመሰግናለሁ። ቴንክ ዩ።
አሁን ደግሞ የምናልፈው ወደ ሳይንስና ቴክኖሎጂ ነው። የተራዘመው የጠፈር ጉዞ ለአንድ ሳምንት ቆይታ ወደ ህዋ የተጓዙት ባለሙያዎች ለምን ለወራት ሳይመለሱ ቆዩ ሲል እንግድ ወልዴ ጠይቋል። የዘጠኝ ቀናት ያክል ቆይታ ለማድረግ ቦይንግ ስታርላይነር በተሰኘችው መንኮራኩር ግንቦት 29 2016 ዓ.ም ወደ ህዋ የመጠቁት የጠፈር ሳይንስ ባለሙያው ቤሪ ዊልሞር እና ሴቷ የጠፈር ባለሙያ ሱኒ ዊሊያምስ መንኮራኩሯ እክል ስለገጠማት ቢያንስ ለ8 ወራት ለመቆየት እንደሚገደዱ ታውቋል። ባለሙያዎቹ ባለም አቀፉ የህዋ ጣቢያ ካሉና ምድርን ከለቀቁ ከረምረም ያሉ ባለሙያዎችን ተቀላቅለው መፍትሄ እስከሚገኝ ድረስ ለመጠበቅ ተገደዋል። ለመሆኑ መንኮራኩሯ የገጠማት ችግርና ባለሙያዎቹ በተራዘመ ቆይታቸው የሚያከናውኑት ተግባራቶች ምንድናቸው ሲል እንግዱ ወልዴ ሂውስተን በሚገኘው የናሳ ጆንሰን የህዋ ማዕከል በተለይም በህዋ ጨረርና የአየር ጉዳዮች ከፍተኛ ባለሙያ የሆኑትን ዶክተር ጥላይ ታደሰን አነጋግሮ ተከታዩን አጠናቅሯል።
5 4 3 2 1 ignition and lift off of Starliner.
ለአንድ ሳምንት ቆይታ ወደ ህዋ ያቀኑት ባለሙያዎች ለምን ለወራት ሳይመለሱ ቀሩ? የጠፈር ሳይንስ ባለሙያዎቹ ቤሪ ዊልሞር በች ይሉታል በቅጽል ስሙ እና ሴቷ የጠፈር ባለሙያ ሱኒ ዊሊያምስ ግንቦት 29 ቀን 2016 ዓ.ም ቦይንግ ስታርላይነር በተሰኘችው መንኮራኩር ወደ ህዋው ሲመጥቁ የአንድ ሳምንት ያህል ቆይታ ለማድረግ ነበር ሙጥናቸው። ሁለቱ የጠፈር ባለሙያዎች የተጓዙባት ቦይንግ ስታር ላይነር መንግስታዊ የሆነው የአሜሪካው የጠፈር ምርምርና አስተዳደር ማዕከል በአጽሮተ አጠራሩ ናሳ የግል ኩባንያዎች መንኮራኩሮችንና ሌሎችንም ሮኬቶች ወደ ህዋ እንዲያመጡ የያዘውና ከፍተኛ ገንዘብም የተመደበለት ፕሮግራም ነው። ቦይንግ ስታር ላይነርም ለሙከራ መምጠቋ ነው። ይሁንና በተያያዘው እቅድ መሰረት ወደ ምድር መመለስ የማትችልበት እክል ገጠማት። መንኮራኩሪቱን የተሳፈሩት ጠፈርተኞችም ምድሪቱን ከለቀቁ ከረምረም ካሉና በዓለም አቀፉ የህዋ ጣቢያ የነበሩ ሌሎች ጠፈርተኞችን ተቀላቅለው መፍትሄ እስከሚገኝ ለመጠባበቅ ተገደዋል። ለመሆኑ መንኮራኩሯ የገጠማት እክል ምንድን ነው? ሂውስተን በሚገኘው የናሳ ጃንሰን የህዋ ማዕከል በተለይም በህዋ ጨረርና የአየር ሁኔታ ጉዳዮች ከፍተኛ ባለሙያው ዶክተር ጥላይ ታደሰ።
እዚህ ጋር አንድ ነገር ቀድሜ ልንገር፣ እንደው ለአድማጮች መግለጽ የምፈልገው ስታር ላይነር ለእኔ እንደ ከድራገን ከስፔስክ ድራገን የሚለይም አይደለም። እንደውም ጭራሽ የተለየ ፊውቸር አለው። አንዱ ፊውቸር ምን መሰለ፣ በጣም የሚገርመው ብቸኛው ምድር ላይ ሊያርፍ የሚችል ካፕሱል ነው። ሲመለሱ ከኢንተሪ በኋላ ወደ ምድር ሲመጡ አብዛኛዎቹ ካፕሱሎቻችን ቬክሎቻችን ኦራዮንንም ጨምር ውሃ ላይ ነው የሚወድቁት። ይሄ የተለመደ ነው። በአፖሎም ዘመን የነበሩት የአፖሎ ሚሽንም ውሃ ላይ ነው አብዛኛው የሚወድቁት እና ይሄኛው ግን ምድር ላይ ነው የሚወድቀው። ካፕሱሉ ሲመጣ በፓራሽቱን ከከፈተ በኋላ ኒው ሜክሲኮ በረሃ ውስጥ የሚወድቀው እና ይሄንን ፊቸር ያለው እሱ ብቻ ነው እስካሁን። እንግዲህ ምንድን ነው የገጠመው? ይህ ካፕሱል በትክክል ኦርቢቱን እንደያዘና ኢንተርናሽናል ስፔስ ስቴሽን ጋር ልክ ደክ ሊያደርግ ደክ ማለት ሄዶ ሊገጣጠም ሲሞክር ትረስቶች አሉ። እንግዲህ ትረስት ማለት ትናንሽ ሞተሮች አሉ በሁሉ አቅጣጫ ወደ አቅጣጫውን ማኑቨር የሚያደርጉ። ለምሳሌ ሶስት አይነት ትረስተርስ አሉ። ትረስተርስ ማለት በአማርኛ ማስወንጨፊያ ማለት ነው፣ ወይም አቅጣጫ ማስቀየረ። እነኚህ እንግዲህ የተለያዩ ጋዝ ወይም ደግሞ የተለያዩ ምንድን ነው የምንላቸው እነኚህ ተጠራጣይ እንትኖችን ወደኋላ በመወርወር አቅጣጫቸውን እንዲቀያይር ይረዳዋል ይህንን ካፕሱሉን። እንግዲህ ከሶስቱ ትልልቆቹ ኦርቢታል ትላልቅ ኦርቢታል ማኑቨሮች ወይም ደግሞ ኦርቢታል አቅጣጫ መቀየሪያዎች ሲሞከሩ የሚነሱ ሞተሮች ናቸው። መካከለኞቹ ደግሞ በጣም ትልቅ ለውጥ ሊያመጣ ሳይሆን ትንሽ ለውጥ አቅጣጫ ላይ ሊቀይሩ የሚሞክሩ ሳተላይቶች ናቸው። እነሱ ደግሞ ለምሳሌ ሪኢንትሪ ጊዜ ወደ ምድር በሚመለስበት ሰዓት ከኦርቢት ራሱ ሲወጣ ዲኦርቢት ራሱን ሲያደርግ ፍጥነቱን እንዲቀንስ የሚያደርገዋል። እነኚህ ትረስተሮች ደግሞ ከፊት ነው የሚሆኑት ወደፊት ሲተኩሱ አየር እንትን ሲያወጡ መቀላቀል ሲጀምሩ ወደኋላ ፍጥነታቸውን ይቀንሰዋል ማለት ነው። ይሄ የመጨረሻው ትንንሾቹ ደግሞ የመንኮራኩሮ ጫፍ ቤት አቅጣጫ ይሁን የሚለውን የሚወስኑ ትናንሽ ትረስተሮች አሉ። እነኛ ትረስተሮች አንደኛው ሊክ ሃይድሮጂን ሊክ ወይም ደግሞ ማንኛውም አይነት ወይም ደግሞ ኦቨርሂቲንግ የሙቀት መጠንም ቴክኒካል ብልሽት ቢፈጠር በትክክል መንኮራኩሮ አፍንጫውን በትክክል ወይም ደግሞ ያፊቱን ፖይንት ያቸውን የፊቱን አቅጣጫ በትክክል አስቀም በተፈለገው አቅጣጫ አያደርግም። ያ ደግሞ ትልቅ ችግር ይፈጥራል። የመጀመሪያ ያወቁት ይህንን ደክ ሊያደርጉ ወይም ደግሞ ልክ ኢንተርናሽናል ስፔስ ስቴሽን መግቢያውን መገጣጠሚያው ላይ ለመግባት ሲደርሱ በጣም አስቸገራቸው። ምክንያቱም በቃ አፍንጫውን በትክክል
አልቻለም።
ስለዚህ ይሄ ደግሞ ቴስት ፍላይት ስለሆነ ቴስት ፍላይት እንግዲህ ተመልከት፣ እንኳን የህዋ በረራ በጣም አስቸጋሪ ነገር ነው። እንኳን ቴስት ወይም ደግሞ የሙከራው ነው ቀርቶ በሪል ጊዜም በጣም አስፈሪ ነው።
ናሳ ለተያያዘው የግል ኩባንያዎችን በመስኩ የማሳተፍ ፕሮግራም ለቦይንግ ኩባንያና ለተፎካካሪው ስፔስ ኤክስ ለተሰኘው የባለሀብቱ ኢላን መስክ ኩባንያ ከአስር ዓመታት በፊት ነው ኮንትራት የተሰጠው። ቦይንግ 4.2 ቢሊዮን ዶላር ሲመደብለት ስፔስ ኤክስ ደግሞ 2.6 ቢሊዮን ዶላር ተመድቦለት ነበር። ሆኖም ግን ቦይንግ የተመደበለት ዳጎስ ያለ ገንዘብ አልበቃ ብሎ ተጨማሪ ከ1.5 ቢሊዮን ዶላር በላይ ቀድሞ ከተያዘው በጀቱ ያለፈ ወጪ ለማውጣት ተገዷል። ያም ሆኖ ወደ ህዋ ለመምጣት በሚደረጉት ጥረቶች ተደጋጋሚ ያስተዳደር ነክና የምህንድስና እክሎች ገጥመውታል። በአንጻሩ SpaceX አልፎ አልፎ ተመሳሳይ እክሎች ቢገጥሙትም በአጭር ጊዜ ውስጥ በርካታ ውጤታማ የሆኑ ጉዞዎችን አከናውኗል። በቅርቡ በSpaceX ሮኬት ላይ የደረሰው የእሳት አደጋ ግን የፌደራል አቪዬሽን አስተዳደር ጣልቃ እንዲገባ ያስገደደ ነው። ፋልከን 9 የተሰኘችው ሮኬት በተደጋጋሚ ጥቅም ላይ ያለች ነበረች። ያም ሆኖ SpaceX በተደጋጋሚ ያደረጋቸው ሙከራዎች ለስኬት በመብቃታቸው ሰዎች አሳፍሮ ወደ ጠፈር ለመምጠቅ በግል ወይም ለንግድ ኮሜርሻል ዓላማ የሚከናወኑ ጉዞዎች ማድረግ የሚያስችል ፈቃድ አግኝቷል። በሌላ በኩል በቅርቡ በቦይንግ ስታርላይነር መንኮራኩር ወደ ጠፈር ካቀኑትና በተያዘው ምቅድ መሰረት በሄዱት መንኮራኩሩ መመለስ ያልቻሉት ተፈርተኞች አሁን ያላቸው ምርጫ ወደ ምድር ለመመለስ የሚያደርጉትን ጉዞ በSpaceX መንኮራኩር አማካኝነት ማከናወን ሲሆን ያ ደግሞ እስከመጪው የካቲት ድረስ የሚሆን አይመስልም። በዚህ መሃል በአለም አቀፉ የህዋ ጣቢያ ተጨማሪ እንግዶች በመምጣታቸው የምግብና ሌሎችን ማቀርቦቶች ጥረት ሊገጥማቸው እንደሚችል ተሰግቶ ነበር። በእርግጥ ይህ የማይቀር ችግር ይሆን? ዶክተር ጥላይ
እነኚህ ሰዎች መጀመሪያውንም እንግዲህ ቴስት ፍላይ ስለሆነ የሙከራ ስለሆነ ኤክስቴንድድ የሆነ አንድ አመትም በረራም ቆይታም ሊኖር እንደሚችል ይደረጋሉ። አዎ ይሄ ግዴታ። ምክንያቱም ምንጊዜም እንግዲህ ሪስክ አሰስመንት አለ። እንግዲህ አሜሪካ መንግስት ሊደስ የሚለኝ አንዱ ነገር ማንኛውም ነገር በምዕራቡ ዓለም በተለይ አሜሪካ ሪስክ አሰስመንት የሚባል ነገር አለው። እያንዳንዱ ዊንዶው እንትኑ ይታያል። በቃ ምን ያህል ምን ሊመጣ ይችላል፣ ምን እነኛ ቢመጡ በዛኛው ኤቴስ
ሁልጊዜም ለችግሮች ዝግጁ
ነው በሁሉም አቅጣጫ። እና አሁን እነኚህ ሰዎች ዘመኑ መግባታቸው ለእንደውም ጭራ እስካሁን ድረስ እንኳን በቆዩት በዚህ አሁን በአንድ ወር ውስጥ እንኳን ብዙ ኤክስፐሪመንቶችን እንዲሰራ አግዘዋል። ምክንያቱም እዛ ላይ ሰው እንደውም ተፈተኛው ወቂ አይደለም፣ ቁጥሩ በቂ አይደለም። እዛ ኢንተርናሽናል
ብዙ የሚያግዟቸው ስራዎች ይኖራሉ ነው
እንትንም ኢቪኤም ይኖራቸዋል ኤክስትራ ቬኩላር አክቲቪቲስ ከቬኩሉ ከእንትኑ ወጥተው ከኢንተርናሽናል ስፔስ ስቴሽን ወጥተው ከውጪ ሜንተናንስ ይሰራሉ። ብዙ ሜንተናንስ ስለሚያስፈልገው ስቴሽኑ ብዙ የሚሰሩ ስራዎች አሉ፣ ኤክስፐሪመንቶቹም አሉ። ኢንተርናሽናል ስፔስ ስቴሽን ወይም ዓለም አቀፍ የህዋ ጣቢያ ከተላከበት ጊዜ ጀምሮ ምንም አይነት የኢንተርኔት አጋጥሞት አያውቅም፣ ሰፕላይ አጋጥሞት። ምክንያቱ አሁን ደግሞ እንደውም ጭራሽ በቅርብ ጊዜ ባለፉት ቅርብ ዓመታት ካርጎ ይመላለሳል። እነኚህ ካርጎ ሰዎች የሌላቸው ናቸው፣ ካርጎ የሚያመላልሱ ሰፕላይ የሚያመላልሱ ካርጎዎች አሉን። ስፔስ ኤክስ ባለው እንደገናም የራሻው ስዝ አለ፣ እነኚህም ያመላልሳሉ። እና በየሶስት ወሩ ነው ሰፕላይ የሚላከው። ስለዚህ የሰፕላይ ችግር እንደውም ይሸው አይደለም በአሁን ሰዓት።
ስለዚህ የምግብ እጥረቱ ሌላው ችግር ምናምን የሚለው ይሄን አሁን እርሶ ያሉትን መረጃ ካለማወቅ ይመስለኛል። አሁን እንግዲህ ሌላው እንዴት ይመለሳሉ የሚለው ነው። በእርግጥ ብዙ ነገር ተጽፎበታል፣ እናንተ ብዙ የምታውቁት ነገር። SpaceX ሁለት ቀንሷል ወደ ሊልክ አሰበው ይመስላል በነዛ ቦታ ለመተው። እስቲ ያን እንዴት ይመለሳሉ የሚለውን ነገር ነው። እስቲ
እንግዲህ ለኤጀንሲው ውሳኔዎች በቅርብ ስብሰባ ነበረ እኛ ጋር የናሳው መላ አድሚኒስትሬተር ቢል በተገኙበት እንግዲህ ስብሰባውም የኮንፈረንሱም ዋና ዓላማ ምንድነው፣ ምን አይነት ሜጀሮችን እንወሰድ ወይም ምን እናድርግ የሚለውን ነው ውሳኔ ለመስጠት ነበረ። እና እንግዲህ ሀይ ኦፊሻልስ ነበሩ ስብሰባ ላይ። እና ምንድነው የተወሰነው SpaceX ወደ ምድር እንዲመልሳቸው፣ ያኛው ደግሞ የስታርላይነሩ ደግሞ ሴፕቴምበር ወይም ደግሞ ሴፕቴምበር 5 ወደ ምድር እንዲመለስ እና ደግሞ እንግዲህ እስኪመለስ ድረስ ብዙ ዳታዎችን አሁንም ናሳም ይሁን ቦይንግ ዳታዎችን ከዛ ከስታርላይነሩ እየሰበሰቡ ነው። ምድርም እስኪደርስ ድረስ እንደገና ደግሞ ሪኢንትሪው ምን አይነት ችግር ሊፈጥርበት እንደሚችል
ባዶውን ማለት ነው የሚመለስ።
አዎ ባዶውን። አዎ ቬክሉ እንግዲህ ብዙ ሚሊየን ብር ዶላሮች ወጥቶበት ነው እንግዲህ ሴፍሊ ምድር ያልፋል ብለን ነው እንግዲህ ተስፋ የምናደርገው። ምንድነው አሁን የተወሰነው? በቃ እንግዲህ SpaceX ክሩ ድራገን ሚሽን አለ። ያ ሚሽን ፌብሩዋሪ ላይ ነው እንግዲህ የሚሆነው። እና አራት ሰዎች ነበር ኖርማሊ ይዘው የሚሄደውና ከአራቱ ሁለቱ ሲት ባዶ ተቶ እነሱን ከደረሰ በኋላ እንዲመለስ ተወስኗል። ይሄ እንግዲህ ለቦይንግ ራስ ምታት ይሆናል ብዬ ገምታለሁ። እኔ የራሴ ግምት ምክንያቱም ሁለቱ ካምፓኒዎች ማከል በጣም
ከከራል
አፉ ከስም የተደራረጉበት ያን
ከዚህ ቀደም ቦይንግ ስታርላይነርን ለማምጠቅ የተደረጉ ሁለት ሙከራዎች መክሸፋቸውን ተከትሎ ነበር ባለፈው ግንቦት ወር መጨረሻ ወደ ህዋ መምጠቅ የቻለችው። ቦይንግ በጠፈር መስክ ብቻ ሳይሆን ከቅርብ ጊዜ ወዲህ በሰራቸው አውሮፕላኖች ላይ ጭምር እክል በመከሰቱ እንዲከሰከሱና የሰው ህይወትም እንዲጠፋ ምክንያት ሆኗል። የኢንዶኔዥያው ላይን ኤር እና የኢትዮጵያ አየር መንገድ ይገለገሉባቸው የነበሩ ሁለት ቦይንግ 737 ማክስ 8 አውሮፕላኖች በጥቂት ወራት ልዩነት ተከስክሰው በድምሩ 346 ሰዎች ህይወታቸውን ማጣታቸው አይዘነጋም። ባለፈው ታህሳስ መጨረሻ ላይ አንድ ንብረትነቱ የአላስካ አየር መንገድ የሆነ ቦይንግ 737 ማክስ 9 አውሮፕላንም በአየር ላይ ሳለ በሩ ተገንጥሏል። ከጥቂት ሳምንታት በፊት ከቦይንግ ዋና ስራ አስፈጻሚነት የለቀቁት ዴቪድ ካልሁን ከዩናይትድ ስቴትስ ምክር ቤት አባላት ዘንድ ቀርበው በተጠየቁበት ወቅት ከፍተኛ ትችትና ጥያቄዎችን አስተናግደዋል። ወደ ህዋ የሚደረጉትን ጉዞዎች ወደሚመለከተው ወጋችን ስንመለስ የጠፈር ምርምር ባለሙያዎቹ በች ዊልሞር እና ሴቷ ጠፈርተኛ ሱኒ ዊሊያምስ በዓለም አቀፉ የህዋ ጣቢያ በሚያደርጉት ቆይታ ስራ ፈተው አልተቀመጡም። ቀድመው ጣቢያውን ቤታቸው ያደረጉትና ከተለያዩ ሀገራት የተወጣጡትን ባለሙያዎች የምርምር ስራ ያግዛሉ። በተጨማሪም ዓለም አቀፉ የህዋ ጣቢያ የሚያከናውናቸው በርካታ ስራዎች ስላሉት ተጨማሪ ባለሙያዎች መኖራቸው አይጠላም። ምናልባትም ለባለሙያዎቹ ችግር ሊሆን የሚችለው ለዘጠኝ ቀናት ጉዞ ወጥተው ቢያንስ ለስምንት ወራት ሊቆዩ መሆኑና ከቤተሰብና ከሌላም ማህበራዊ ጉዳይ ጋር የተገናኘውን ህይወታቸውን ማስተጓጎሉ ይሆናል። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ።
አሜሪካ ድምጽ ዋሽንግተን ዲሲ አመቱ የመጨረሻው ቀዳሚ መሰናዷችንና በመከታተል ላይ የምትገኙት በአግሜ 2016 ዓመተ ምህረት ከዚህ በመቀጠል እስከ ፍጻሜ ድረስ ያለውን የአየር ሰዓት እንግዲህ ወልዴ ከሙዚቃ ቃና ጋር ይጠብቃችኋል።
ጤናስልኝ እንደምን አመሻችሁ። ዘወትር ቀዳሚ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወሌ ነኝ። እትቱ በረደኝ በቀን በፀሐይ ናፍቆትሽ ክረምቱን ይዞት ገባ ወይ ስፍስፍ አልኩኝ ባንቺ ሰውነቴም ካደኝ በልብ ያለ ነገር በሰው አፍ ላይ ይዳኝ። ለዛሬ የሙዚቃ ቃና የመጀመሪያ ምርጫዬ ነው። ዳዊት ጽጌ ይቀጥላል።
Thank you.
ዳዊት ጽጌና መስለን ወደ አንድ በባስተን የሚኖር ወዳጄ ምርጫ እንዳለን ፒያኖማን የመጀመሪያውን አልበም ሲያወጣ የሙዚቃ ኩባንያው በፈጠረው ስህተት ምክንያት ስኬታማ ያልነበረው ቢሊ ጆል በብስጭት ኩባንያው የሚገኝበትንና የትውልድ ስፍራውን ኒውዮርክ ተለቆ ወደ ካሊፎርኒያ ሄዷል። በዛም በአንድ ቡና ቤት ፒያኖ በመጫወት ለተወሰነ ጊዜ ተሳልፏል። ሚስቱም በቡና ቤቱ ልዩ ክፍል አስተናጋጅ ነበረች። ቢሊ ጆል በቡና ቤቱ ቆይታው የዘወትር ደንበኞቹንና በስፍራው የሚሰሩትን ሰዎች ሁኔታ በመታዘብ ፒያኖማን ብሎ ለሰየመው ለዚህ ተወዳጅ ዘፈን ግጥም ጻፈ።
I could get out of this place. Oh, la, la, la. novelist who never had time for a wife. And he's talking with David, who's still in the Navy and probably will be for life.
በሙዚቃው የሚተከሱት ተሰባሪያት በወቅቱ ቢል በሰራበት ቡና ቤት በሚወጡ ደንበኞችና ሰራተኞች ዑነተኛ ታሪክ ላይ የተመሰረቱ ናቸው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ 4 ሰዓት አብራችሁ እንቆየው እንግዶልኝ ነኝ።
Birds flying high, you know how I feel. Sun in the sky, you know how I feel.
በቅድሚያ ጋያና እንግሊዛዊው ሳይ ግራንት ተጫወተው፣ ከዛም እነ ኒና ሲሞንን ጨምሮ ሌሎችም ዝነኛ ዘፋኞች ተጫውተውታል። የምገብዛችሁ ካናዳዊው ማይክል ቡብሌ ተጫወተው ነው። Feeling good.
It's a new life for me. And I'm feeling good. I'm feeling good. Fish in the sea, you know how I feel. River running free, you know how I feel. Blossom on a tree, you know how I feel. It's a new dawn, it's a new day, it's a new life for me. And I'm feeling good. Dragonfly out in the sun, you know what I mean, don't you know? Butterflies all having fun, you know what I mean. Sleep in peace when day is done, that's what I mean. And this old world is a new world, and a bold world for me. The
Feeling good እንደ ስሙ የጥሩ ስሜት ዜማ ነው። አዲስ ንጋት፣ አዲስ ቀን፣ አዲስ ህይወት እናም ጥሩ ስሜት አለኝ ያለ ነበር። ካናዳዊ ማይክል ቡብሌ በተለይ ቆየት ያሉ ተወዳጅ ዘፈኖችን እንደገና ነፍስ ዘርቶ በመዝፈን ይታወቃል። አልወድም የማኪ ኬሪ ድንቅ ስራ ነው። ዜማ ብስራት ሱራፌል፣ ግጥም ኢዩኤል ብርሃኑ። እንኳን ላካፍልህ ለኔ ማር በቃኝ።
Yeah, I'm in my dream. And I love to
ማኪ ኬቢ ነበረች አርማጮች ሂፕስ ዶንት ላይ የኮሎምቢያዊቷ ሻኪራ አንድ ቁጥር ተወዳጅ ዘፈን ነው በዋይክላፍ ጃን ታጅባ ያቀነቀነችው ለሚጋብዛችሁ Hips Don't Lie Shakira na Wyclef Jean neberu groom dance nim yasayubet muzika no
አድማጮቻችን በሙዚቃ ቃና መሰናዶ ዘና እንዳላችሁ ተስፋ እናደርጋለን ለሁላችሁ መልካም አዲስ ዓመት መልካም ሰንበትን እየተመኘን እዚህ እንሰናበታለን እንደገና መሰናዶን በመምራት አላህ ከበደ በዋና ዘጋጅነት ንጉሱ ታምሬ መርሃ ግብሩን በማቀናበር ተመላው የአሜሪካ ድምጽ ባለሙያዎች ጋር አብረናችሁ ቆይተናል ሰላም ጤና ይስጥልኝ ደህና ደሩ